Voice of America. ዛሬ ነሐሴ 25 ፕሬዝዳንት ጆ ባይደን የዩናይትድ ስቴትስ ወታደሮች አፍጋኒስታንን ለቀው የሚወጡበት ቀን እንደሚሆን ያስቀመጡት የመጨረሻ ቀነ ገደብ ነው። እስከዛሬ ቢያንስ 5000 አሜሪካውያን ዜጎችን ጨምሮ 122000 የዩናይትድ ስቴትስ ወታደሮችና አጋሮቻቸው አፍጋኒስታንን ለቀው ወጥተዋል። ወደ ስልጣን የተመለሰው ታሊባንም ዛሬ ባወጣው መግለጫ ይህ ለወራሪዎች ትልቅ ትምህርት ነው ብሏል። ዩናይትድ ስቴትስ እና የዓለም ማህበረሰብም ለታሊባን አገዛዝ ዕውቅና እንዲሰጥ አሳስቧል። የተባበሩት መንግስታት የእርዳታ ድርጅቶች ግን በአፍጋኒስታን በመቆየት ስራቸውን እንደሚቀጥሉ አስታውቀዋል። በፔንታገን የቪኦኤ ዘጋቢ ካርላ ባብና የሌሎች ሪፖርተሮቻችንን ዘገባ በማጠናቀር ደረጀ ደስታ እንደሚከተለው አቀርበዋል።
ረጅም ጊዜ የፈጀው ጦርነት በማብቃቱ አፍጋኒስታንን ለቀው ሲወጡ እነኚህ የመጨረሻዎቹ የዩናይትድ ስቴትስ ወታደሮች ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን
The military mission is over. A new diplomatic mission has begun.
ወታደራዊ ተልእኮ አብቅቷል። አዲሱ የዲፕሎማሲ ተልእኮም ጀምሯል።
እንደ አውሮፓ አቆጣጠር በ2001 በዩናይትድ ስቴትስ የተወገደው ታሊባን ዛሬ በየጎዳናው መሳሪያዎችን በመተኮስ ያከበረ ባለበት ሰዓት ጀነራል ፍራንክ መከንዚ ለቆ የመውጣቱን አጠቃላይ ሂደት እየተከታተሉ ነው። ጀነራሉ ከፔንታገን ሆነው በተነካ ስሜት ሲናገሩም እንዲህ ብለዋል።
There's a lot of heartbreak associated with this departure. We did not get everybody out that we
ከዚህ ለቆ መውጣት ሂደት ጋር የተያዙ ብዙ ልብ የሚሰብሩ ነገሮች አሉ። ልናወጣ የፈለግነውን ሁሉንም ሰው አላወጣንም።
ዩናይትድ ስቴትስ ዲፕሎማሲያዊ ተልእኮ ስራዎቿን ወደ ኳታር አዙራለች። በአፍጋኒስታን ወደ ኋላ የቀሩትን ወደ 250 የሚሆኑትን አሜሪካውያንና የአፍጋን ረዳቶቻቸውን በቀጣዮቹ ቀናት ለማውጣትም ቃል ገብታለች። አንቶኒ ብሊንከን እንዲህ ይላሉ።
Many are still there. Our commitment to them has no deadline.
ብዙዎቹ እስካሁን እዚያው ናቸው። እነሱን ለማውጣት ያለን ቁርጠኝነት በጊዜ ገደብ አይወሰንም።
ለቆ በመውጣቱ ሂደት የሞቱትን የአፍጋኒስታን ዜጎችን ጨምሮ በመውጣቱ ሂደት የደረሰው አጠቃላይ ጉዳት ግልጽ አይደለም። ባለፈው ሳምንት ሐሙስ በደረሰው የአይሲስ የቦምብ ጥቃት 13 የዩናይትድ ስቴትስ ወታደሮችን ጨምሮ ከ100 በላይ የአፍጋኒስታን ዜጎች ሕይወታቸውን አጥተዋል። ባለፈው እሁድ የዩናይትድ ስቴትስ ጦር ፈንጂዎችን መጫኑ በተጠረጠረ አንድ የአይሲስ ተሽከርካሪ ላይ ባደረሰው ጥቃት መኪናውና ውስጡ ያለው ፈንጂ በመቀጣጠሉ ሌሎች ተጨማሪ የአፍጋኒስታን ዜጎችም ሞተዋል። የዋይት ሃውስ ቃል አቀባይ ጄምስ ሳኪ ተከታዩን ብለዋል።
A day or a week where you lose 13 service members is the worst.
አሳሶስ የሰራዊት አባላትን ሞት የሰማችሁበት ቀንም ሆነ ሳምንት በፕሬዝዳንትነት ዘመናችሁ የከፋ ቀን ወይም ሳምንት ነው።
የዋይት ሃውስ ቃል አቀባይ ጄምስ ሳኪ ፕሬዝዳንቱ አፍጋኒስታንን ለቆ በመውጣቱ ውሳኔያቸው አሁንም እንደጸኑ ነው ብለዋል። በአፍጋኒስታኑ የ20 ዓመት ጦርነት ወደ 2400 የሚሆኑ የአሜሪካ ወታደሮች ሞተዋል። ዩናይትድ ስቴትስ የአልቃይዳ መሪ ኦሳማ ቢላደንን የገደለ ሲሆን የአልቃይዳ አሸባሪዎች በአሜሪካ ምድር ሌላ ዳግመኛ ጥቃት እንዳያካሂዱ ማስቆም ችለዋል። ይሁን እንጂ በአፍጋኒስታን ታሊባንን ማሸነፍ የሚችል መንግስትና ሰራዊት መመስረት አልቻሉም። ብዙዎቹ አሜሪካውያን በአፍጋኒስታን እንደ ሴቶችና ልጃገረዶች ባሉ የማህበረሰብ ቡድኖች የተገኙ በርካታ ድሎችና ለአሜሪካ አጋርነታቸውን የገለጹ ዜጎች ሕይወት አደጋ ላይ ይወድቃል ብለው ይሰጋሉ። የዩናይትድ ስቴትስን መውጣት ተከትሎ የታሊባን ኃይሎች ዋነኛው ቃል አቀባይ ዛርሁላ ሙሐጅድ ለአፍጋኒስታኖች እንኳን ደስ አላችሁ መልእክት አስተላልፈዋል። የዩናይትድ ስቴትስ ጦር መውጣት የሁላችንም ድል ነው በማለት ይህ ለሌሎች ወራሪ ኃይሎች ትልቅ ትምህርት ነው ብለዋል። የዩናይትድ ስቴትስና መላው ዓለም ለታሊባን አገዛዝ ዕውቅና እንዲሰጥም አሳስበዋል። ታሊባን ከዩናይትድ ስቴትስም ሆነ ከሌሎች ዓለም አቀፍ ማህበረሰብ አባላት ጋር ጥሩ ግንኙነት መመስረት እንደሚፈልግም ቃል አቀባዩ ተናግረዋል። ዓለም አቀፍ አውሮፕላን ማረፊያዎችን ለህዝብ ክፍት እንደሚያደርጉም አስታውቀዋል። በሌላም በኩል ዩናይትድ ስቴትስ ጦሯን ከአፍጋኒስታን ብታስወጣም የተባበሩት መንግስታት የእርዳታ ድርጅቶች ግን በሚሊዮኖች የሚቆጠሩ አፍጋኒስታውያንን ለመርዳት በዚያ እንደሚያቆያቸው አስታውቀዋል። Taliban የአፍጋኒስታንን መንግስት መቆጣጠሩን ቢያሳውቅም በመላው አገሪቱ ግን ወገያለው ፍርሃት ሙሉ ለሙሉ ገና አልተዘረጋም። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ አስተባባሪ ጀንለርክ በአገሪቱ ያለው ችግርና የዳታ ድርጅቶች አገልግሎት በዚያ የመቆየታቸውን ነገር አስፈላጊ እንደሚያደርገው እምነታቸው መሆኑን ገልጸዋል። ዓለም አቀፉ የዳታ ድርጅት በግጭቱ ሳቢያ ከቤት ንብረታቸው የተፈናቀሉ 3.5 ሚሊዮን ሰዎችን ጨምሮ ወደ 16 ሚሊዮን የሚሆኑ ተረጂዎችን እንደሚረዳ አስታውቋል። ለዚህ ከሚያስፈልገው 1.3 ቢሊዮን ውስጥ እስካሁን የተገኘው 39 ከመቶ ብቻ መሆኑንም ገልጿል። የዓለም ጤና ድርጅትም ወደ አፍጋኒስታን 12.5 ቶን የሚሆን የመድኃኒት አቅርቦት መላኩን አስታውቋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴ ግን በአፍጋኒስታን ያለው ቀውስ ገና መጀመሩ ነው ሲሉ ተናግረዋል። የመንግስታቱ ድርጅት የሰብአዊ ጉዳዮች ቢሮ አስተባባሪ ጀንለርክ ወታደሮቹ ወጥተዋል፣ እኛ ግን እዚሁ እንቆያለን ብለዋል።